አድማጮቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል በገነነው መኩሪያ የተደረሰውን ያፓና ስፖርት ሁለተኛ መጽሐፍ ሁለተኛውን ክፍል አሰምተን የዛሬ ጠቅላላ ዝግጅታችን ፍጻሜ ይሆናል።
Big gang man, honey, yeah. አስበርባሪ ሞት እንኳን ጨት ለሱ ከሚያቀር ምን አለ ደጋት ዳግመኛ ቢፈር
ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ 2007 ዓመተ ምህረት ሁለተኛ መጽሐፍ ክፍል 2 ሮንዶች በሻሸመኔ ከተማ የቀበሌ 08 ሮንዶች አብዮት ጥበቃና ከየቤቱ የተመረጠ ነዋሪ የተሰባሰቡበት መኪና ተራ አካባቢ ደርሰዋል። ሮንዶቹ አራዳ ሲደርሱ ሌሎች ሮንድ መሳዮች ደግሞ ዱላ ይዘው የእንጨት ክላሽ አንግበው በዋናው አስፋልት ሸዋበርና አቦስቶ ላይ ይገኛሉ። እነዚህ አስመሳይ ሮንዶች የኢሃፓ አባላት ናቸው። አብዛኛዎቹ ከሁለቱ ቀበሌ የተውጣጡ ተጫዋቾች ይበዙባቸዋል። ባብላጫው ግን የአራዳጎህ ተጫዋቾች ናቸው። አራዳጎህ ለኢሃፓ ዓላማ የተቋቋመ ቡድን ነበር። እነዚህ አስመሳዮቹ ሮንዶች ምልክት የሚሰጣቸው ሌላ ሰው የት እንደሚገኝ ያውቃሉ። ከዋናዎቹ ሮንዶች ጋር አንድ የኢሃፓ አባል አብሯቸው አለ። ዋናዎቹ ወንዶች ወደ አቦስቶ ማምራት ሲጀምሩ ሰላዩ ሰው ማፏጨት ይጀምራል። ፉጨቱ ለጓደኞቹ እየመጡ ነው ተደበቁ ለማለት ነው። አብሯቸው ላሉት ሰዎች ግን እንዳይጠረጥሩት ውሻይቶ እንደሚያፏጭ እየነገራቸው ነው። እሱ ግን ስራውን እያከናወነ ነው። ሮንዶቹ አራዳ ሲደርሱ አስመሳዮቹ ሮንዶች ደግሞ ዱላ ይዘው የእንጨት ክላሽ አንግበው በዋናው አስፋልት ሸዋበርና አቦስቶ ላይ ኢያፓን የሚያወድስና ወታደራዊ መንግስትን የሚቃወም ጽሑፍ በየግርግዳው በቀይ ቀለም እየለቀለቁ ነው። ከ08 ቀበሌ ፊት ለፊት የሚገኘው የ02 ቀበሌ ነው። ሁለቱን ቀበሌ አስፋልቱ ነው የሚለያቸው። ከፊት ለፊት ያለውን ቀበሌ በቀይ ቀለም ማሸብረቅ ፈልገዋል። ፈራ ተባ እያሉ አስፋልቱን ተሻግረው ሄዱ። ክንፈ ግሮሰሪ ጋር ደረሱ። በተከናነቡት ብርድ ልብስ ስር ያለውን የቀለም ቆርቆሮ አወጡ። ግሮሰሪው በር ላይና መደዳው ባሉት ቤቶች ደርግ ፋሽስት ነው፣ ያባ ያሸንፋል፣ ህዝባዊ መንግስት አሁኑኑ፣ ሻለቃ መንግስቱ ናዚ ነው በሚል ጻፉ። ነገር ግን ሐሳባቸውን ሳይጨርሱ የ02 ቀበሌ ሮንዶች ካቋራጭ ውስጥ በቃሉ ትንሽ ርቀት አላቸው። ሳያስቡት ነው የመጡት። አስመሳዮቹ ሮንዶች ዱላቸውና የእንጨት ክላሻቸውን እንዲታይ ከፍ አድርገው ፊታቸውን በብርድ ልብስ ሸፈኑ። አስፋልቱን መሻገር ጀመሩ። ነገር ግን ተራምደው ሳይጨርሱ መጡባቸው። እንደዚያ ግራ ተጋብተው በቀበሌያቸው ክልል የገቡትን ሰዎች ማናችሁ አሉ። ሮንዶች የኛው አይነት። አዎ። ወደኛ መስመር ገባችሁ እንበል። እንደዚያ ነው ማለት። ሌባ መያዝ የጋራ ነው። ሌባ? አዎ። የት? በዚህ አቋራጭ። አመለጠ? አዎ፣ እናንተ ክልል ውስጥ ገባ እና የያዛችሁት መስሎና አላየነውም። በዚህ ሄዷል። የ02 ሮንዶች ሌባው አመለጠ በተባለው ቦታ ቶሎ ሄዱ። ወጣቶቹ ፈጠን ብለው የጀመሩትን ጨረሱ። ወደ ሌሎች ግድግዳዎች ተጠግተው ከክንፈ ግሮሰሪ የጀመሩት ቅር አክሱም ሆቴል፣ ብርቄ ቡና ቤት፣ ገሞራው ሆቴል፣ አንጀሎ ስጋ ቤት በፍጥነት የፈለጉትን ጽሑፍ አሰፈሩ። የ08 ቀበሌ ሮንዶች በሚካኤል ቤተክርስቲያን ፊት ለፊት ስለሚመጡ አስመሳዮቹ ልጆች ደግሞ በሚካኤል ቤተክርስቲያን ጀርባ ስለሚሄዱ አይገናኙም። ዋናዎቹ የ08 ቀበሌ ሮንዶች ወደ አስፋልቱ ላይ ደረሱ። የ02 ሮንዶች እንዴት ነው አሏቸው። ሰላም ነው። ያ ሌባ የቱ? የቀድሙ አልገባንም። ቀድም ሌባ እናንተ ክልል ገባል አላችሁንም? ለማን? ለኛ። እየቀለዳችሁ ነው? እንዴት? መቼ ተገናኘንና ምንድነው ነገሩ? ምኑ ሌባ ያላችሁት? አልገባንም። ማን ነው ታዲያ ቀድም ያናገረን? ምናልባት የ09 ቀበሌ ሮንዶች ይሆናሉ። የ09 ሮንዶች እናንተ ክልል ምን ይሰራሉ? ምናልባት ሌባውን ሲያባርሩ ወደዚህ መጥተው ይሆናል። የ02 ሮንዶች ግራ ተጋቡ። የ08ም ቢሆኑ አሁን የሰሙት ነገር አስገረማቸው። ይሄ ጉዳይ ምን እንደሆነ የሚያውቀው ከ08 ሮንዶች ጋር ያለው ሰላይ ብቻ ነው። ሳተና ጓደኞቹ ግርግዳ ላይ በሚገባ ጽሑፉን አትመው ሂደዋል። ሰላዩ ቀስ እያለ ወደ ግድግዳው ያያል። ብርሃን በደንብ ስለማያሳይ የተጻፈው ነገር ከርቀት በግልጽ አይነበብም። ግን እሱ ምን እንደተጻፈ ያውቀዋል። ሲነጋ ሁሉም ነገር ፍንትው ብሎ ይታያል። ሁለት ወጣቶች ከነርሱ በቅርብ ርቀት ከሎንችና ስር ገብተው የሚነጋገሩትን ያዳምጣሉ። የሁለቱም ቀበሌ ሮንዶች ወደ መንደር ውስጥ ሲገቡ ከተደበቁበት ወጡ። ማሊያና ቁምጣ አድርገዋል። የጎን ቡድን ተጫዋቾች ናቸው። በሌሊት ስፖርት ለመስራት እንደመጡ ሆነው መሮጥ ጀመሩ። እጃቸውን እግራቸውን እያወዛወዙ ነው። ነገር ግን በማሊያው ስር የያዙትን ወረቀት በትነው ተሰወሩ። አሁን ለሊቱ እየተቃረበ በመሆኑ ለመደበቅ ወደ ተዘጋጁት ቤት ገቡ። እነዚህ ምንም ችግር ሳይገጥማቸው ኃላፊነታቸውን ተወጡ። ይህ ሁሉ ነገር የተደረገው ሚያዝያ 22 ቀን 1969 ዓመተ ምህረት ለሊት ነበር። በሚቀጥለው ቀን ሚያዝያ 23 ወታደራዊ መንግስት ሜይዴይን ሞቅ ባለ ሁኔታ ለማክበር መንጋቱን እየጠበቀ ነው። ያባ ደግሞ ከተማውን በጽሁፍ ወሮት አደረ። አስመሳዮቹ ሮንዶች ግባቸውን መተው በሰላም ወደ አዘጋጁት ቤት ሲገቡ፣ በሌላ ቀበሌ ያሉት ግን ይሳካላቸውም አላመለጡም። በፖሊስ ጣቢያ ተሰብስበው ቁጭ ካሉት እስረኞች መካከል አንዳንዶቹ ስለ ትግሉ ያወራሉ። ወታደራዊ መንግስት እንዴት መውደቅ እንዳለበት የዘወትር ውይይታቸውና እቅዳቸው ነው። በሩ ተከፈተና አዳዲስ እስረኞች መግባት ጀመሩ። ብርሃኑ ግዛው አዲስ የመጡትን እስረኞች ተመለከተ። አብዛኛዎቹ ኳስ ተጫዋቾች ናቸው። ሌሎቹን ደግሞ ትምህርት ቤት ያውቃቸዋል። አንደኛውን ተመለከተው። ወንድሙ ነው። ታላቅ ወንድሙ አለማየው ግዛው። አለማየው ትምህርት አቋርጦ ወፍጮ ቤት እየሰራ ነው። ራሱን ማስተዳደር ደረጃ ላይ ስለደረሰ ከቤተሰቡ ወጥቶ 04 ቀበሌ ቤት ተከራይቶ ለብቻው ነው የሚኖረው። የኢህአፓ አባል ነው። ቤት ብቻውን መከራየቱ የድርጅቱን ስራ በነፃነት ለማካሄድ አመቺ ሆኖለታል። ኢህአፓ ለዘንድሮ ሜይዴይ በዓል ትልቅ የተቃውሞ እንቅስቃሴ ያደርጋል። አንደኛው የተቃውሞ ወረቀት መበተን ሲሆን፣ ሌላኛው በየግድግዳው ላይ በቀለም ጽሑፍ ማስፈር ነው። በነጋታው ለሜይዴይ ሰልፍ ነዋሪው ተዘጋጀ። ነገር ግን በየግድግዳው ላይ ያለውን ጽሑፍ በማየቱ ህዝቡ በልቡ ተደሰተ። የአብዮቱ ሰዎች ተደናገጡ። በተለይ በ08 እና 02 ቀበሌ ክልል አስመሳዮቹ ሮንዶች ግድግዳውን ጨረቃ አስመስለውት ነበር። ካድሬዎቹ ተንጨረጨሩ። በዓሉ በኢህአፓ ቁጥጥር ስር እንደወደቀ አወቁ። እነማን ይህን እንዳደረጉ ማጣራት ተጀመረ። በሰዎች ጥቆማ ቀለም የቀቡት ተያዙ። 04 ቀበሌ ያሉት ማታ ጽሑፍ ሲያዘጋጁና ሌሊት ሲለቀልቁ ነጋባቸው። ቀለም ቀቢዎቹ በሙሉ ወደ አለማየሁ ቤት ሲገቡ በመታየታቸው በጥቆማ እጃቸው ላይ ያለው ቀለም ሳይለቅ ተያዙ። ጥላዬ ተፈራ የወረዳው ታዋቂ ግብ ጠባቂ ነው። በቀለ ተሰማ የጎህ ቡድን የመሰረተና የቡድኑ ካፒቴን ነው። ጎህ ቡድን የኢህአፓ አባሎች ተሰባስበው የመሰረቱት ነው። ስሙን የወሰዱት ከጎህ መጽሔት ነበር። ጎህ መጽሔት የኢህአፓ አቀንቃኝ እንደነበረ ብዙዎች ያምናሉ። እዚህ ከተማ ውስጥ ያሉት አብዛኛው ተጫዋቾች የኢህአፓ አባል ሆነው ስፖርቱን በሽፋን እየተጠቀሙ ደርግን እያዋከቡት ነው። አሁንም በቀለም መለቅለቅና ወረቀት በመበተን የተያዙት ስፖርተኞች ናቸው። ብርሃኑ ግዛው ወንድሙን አየው። አብረው አንድ ቤት ቢታሰሩ ደስ ነው የሚለው፣ ግን እሱ ሌላ ክፍል ሆነ። ቀለም ቀቢዎቹ ለብቻቸው ተደረጉ። እነሱ ከማንም ጋር አይገናኙም። ቀለም ቀቢዎቹ ለመናፈስ ሲወጡ እነ ብርሃኑ ይገባሉ። በቀዳዳ ወንድሙን መመልከት ደስ ይለዋል። በወንድሙ በጣም ይኮራል። የኢህአፓ አባላት አለማየሁ ቤት ተሰባስበው ሲወያዩና ሲያቅዱ ብርሃኑ አጠገባቸው አይጠፋም። የወንድሙ ቆራጥነትና ዓላማው ያስደስተዋል። ለድርጅቱ ሁሉን ነገር የሰጠና ለለውጥ ታጥቆ የተነሳ በመሆኑ ለሁላችን አርአያ ነው በሚል ይመካበታል። በቀዳዳ አሾልኮ ሲያይ ፊቱ ላይ የሚመለከተው ነገር ደስተኛነቱን ነው። ነገር ግን ከሳምንት በኋላ የሆነ ነገር ተከሰተ። ብርሃኑ አንድ ነገር ያስታውሳል። ግንቦት 2 ቀን ከእስረኞች መሃል ስም እየተጠራ ቃል መቀበያ ክፍል አስገቧቸው። አንድ ያሊ ሙሳ ካድሬ ነበር ስም እየጠራ ያስወጣቸው። እንዲያውም ወይዘሮ ዘነበችን ላንቺ ይሄ ክላሽ ነው የሚገባሽ ብሎ ሲናገር ሰምተነዋል። 12 ሰዓት አካባቢ አንድ ፖሊስ መጥቶ ከቃል መቀበያ ክፍል አውጥተው እንደወሰዷቸው ነገረን ይላል። ለሜዲ ሰልፍ የተዘጋጀው የከተማው ነዋሪ ሁሉም ቦታ በኢሃፓ መፈክር በማሸብረቁ ደነገጠ። ከተማው የኢሃፓ ነው ወይስ የደርግ ብሎ ግራ ተጋባ። በየግርግዳው ያለውን ጽሑፍ ነዋሪው በሙሉ አይኑ አይመለከተም። ነዋሪው በየቦታው አይጣርጎ ቶሎ አይኑን ነቀል ያደርግና ወይ ጉድ ይላሉ። አንዳንዱ ፊደል ያልቆጠረ ምንድነው ብሎ ንባቡን ይጠይቃል። የተጠየቀው ለታፊ ዘይነው እንዴ አንብብ ምትለኝ በሚል ይሸሻል። በየስፍራው የተበተነውን ወረቀት አዩ። አንስተው አነበቡ። ጽሑፉ ስለሚያስደነግጥ ቶሎ ወደ መሬት መጣል ጀመሩ። በከተማ ውስጥ እያደገ የመጣው የኢሃፓ እንቅስቃሴ ከፍ እያለ በመሄዱ በአብዛኛው ግርግዳዎች ላይ የተጻፈው ነገር ብዙውን ሰው አነሳሳ። ጽሑፉ ደርግን የሚቃወም በመሆኑ ገዢውን መንግስት እጅግ አስቆጣ። ጉዳዩ ለሻለቃው ተደወለ። ሻለቃ አሊ ካሉበት ቦታ ሆነው አንደኛ ደረጃ ትዕዛዝ ሰጡ። ምሽቱን ወደ ከተማዋ ገቡ። ወታደርና አብዮት ጥበቃዎች ተጠርጣሪውን ብቻ ሳይሆን ወጣት የተባለውን ከመንገድ ላይ እየለቀሙ በየቦታው ማጎር ጀመሩ። ካድሬዎቹ ግድግዳቸው ላይ የተጻፈባቸውን ሰዎች እየጠሩ ማነጋገር ጀመሩ። ምንም የተጨበጠ ፍንጭ አጡ። አንድ ነገር አሰቡ። እነዚህ ወጣቶች ግድግዳ ላይ ሲጽፉ ቀለም ገዝተው ነው። ቀለም የሚገዙት ደግሞ ሳዶሊን ከተባለው ሱቅ ነው። በከተማው ያለው ትልቁ ቀለም መሸጫ ይሄው ነበር። እነማን እንደገዙ እዚያ ሄደው ካጣሩ ሊይዟቸው ይችላሉ። ይሄ ጥሩ ዘዴ ነው። ወዲያውኑ ወደ ቀለም መሸጫ ሱቅ ገቡ። ማን ነው ኃላፊው? አሉ። እኔ ነኝ። ቀለም ሽጠሃል? አዎ። እነማን ናቸው የገዙት? የተለያዩ ሰዎች። ቀይ ቀለም ማን ገዛህ? እኔ እንጃ። ብትናገር ይሻላል። ስማቸውን አላውቀውም። ስማቸውን አላውቅም። ማንንም? አዎ። ትናገራለህ አትናገርም? ዠለጡት። አንድ ሰው አስታውሳለሁ። ማን ነው? አንጀሎ። አንጀሎ የቱ? ባለ ስጋ ቤቱ። እሱ ገዝቷል? አዎ፣ አንጀሎ። አቤት ጥበቃው የአንጀሎን ስም ሲሰማ ተገረመ። አንጀሎ ቀይ ቀለም የገዛው ከሳምንት በፊት ነው። አክሱም ሆቴል አጠገብ የሚገኘው ስጋ ቤት የአንጀሎ ነው። ወደዚያ እየገሰገሱ ሄዱ። በቀኝ በኩል ግድግዳው ላይ ስጋ ቤት ከሚለው ጽሑፍ አናት ኢሃፓ ያሸንፋል ተብሎ ጽሑፍ ሰብሮበታል። በጥቅሉ ኢሃፓ ያሸንፋል ስጋ ቤት በሚል ቦግ ብሎ ወጥቷል። ስጋ ቤቱ ዝግ ነው። አንጀሎም ከብት ሊገዛ ገበያ ወደሚቆምበት ቦታ ሂዷል። ከብት ከወላይታና ሐዋሳ ነው የሚገዛው። ዛሬ ከሐዋሳ ገበያ ነው የሚያስመጣው። ከሐዋሳ የሚገዛው የቦረና ከብቶችን ነው። እነዚህ ከብቶች ዋጋቸው ወደድ ቢልም ስጋቸው ብዛት አለው። ከብቶቹ ቁመታቸው ረጃጅምና ቀለማቸው ነጭ ነው። ከሐዋሳ ገበያ ከብቱ ከተገዛ በኋላ ለነጂዎች ይሰጣል። ባለቤቶቹ ከብቶቹ ተነርተው ከመጡ በኋላ ከከተማው ዳርቻ ይጠብቁና ይረከባሉ። አንጀሎ ከብቱን እያስነዳ አገር ሰላም ነው ብሎ ሲመጣ አጅበውት የነበሩትን ሰዎች ልብ ብሎ አላየም። በሬውን ሁሌም የሚያሳድረው ከጎኑ ባለው ቃና ዘገሊላ በኋላ ፋቲካ ሆቴል ግቢ ውስጥ ነበር። በሬዎቹ ከተገዙ በኋላ ለነጂዎቹ ከመሰጣታቸው በፊት የባለቤቶቹ ስም ይጻፋል። ይሄ የሚሆነው ለትክክለኛው ባለቤት ለማድረስ ነው። በበሬዎቹ ላይ የባለቤቶቹ ሙሉ ስም ሳይሆን የመጀመሪያዋ ፊደል ትጻፋለች። መኩሪያ ከሆነ መ፣ ታደሰ ከሆነ ታ ተብሎ ይጻፋል። ለአንጀሎ ደግሞ አ የሚል ጽሑፍ በሬው ጀርባ ላይ ይሰፍራል። ፊደሉ ሲጻፍ በግድየለሽነት ይሁን በችኮላ አ የምትለዋ ፊደል እግሯ ስር ትንሽ ጋደት ስላለች ኢ ሆናለች። በሬው ቀይ ቀለም ነው የተቀባው። ከሳዶሊን ቀይ ቀለም የገዛው አንጀሎ ነው። እየተከታተሉት የነበረው አብዮት ጥበቃዎች አዘናግተው ከበሬው ቀድመው አንጀሎን እጅ ወደ ላይ አሉት። ምን አደረው? አለ። ዝም በል። እሺ ዝም። እኛ ጨዋ መስለህን? ምን አደረው? አታለልከን። መሳሪያውን አቀባበሉበት። እዚሁ ነው የምጨርስህ አለው። ቀበሌ በሚደረግ ስብሰባ ቅስቀሳ በማድረግና አብዮቱን በመደገፍ ያስጨበጨበ ንግግር በማድረጉ አንጀሎ አብዮተኛ ነው በሚል ስለሚታመን ጓዳዊ ሰላምታ ነው የሚቀርብለት። ዛሬ ግን በሳዶሊን ቀለም ቤት ጥቆማ ቀለም መግዛቱ ተረጋግጧል። ቀለሙን ገዝቶ ለኢሃፓ አባላት አከፋፍሏል በሚል ተስማምተዋል። እነሱ ደግሞ ከተማው ግድግዳ ላይ ደርግን ተቃውመው ጽፈዋል። አንጀሎም በሩ ላይ የአባ ስጋ ቤት በሚል እንዲሰየም አድርጓል በሚል ታምኖበታል። አብዮት ጠባቂዎቹም አንጀሎ ይሄን በድፍረት በማድረጉ ተናደውበታል። የኛ ነው ከሚሉት ሰው ከኢሃፓ ጎን መቆሙ አንገብግቧቸዋል። አንጀሎ ከነበሬው እየተነዳ ሳለ አንደኛው አብዮት ጠባቂ አንተ ከሃዲ አለው። እኔ? አዎ። አልገባኝም የምትሉት? ብለ ብለ ስጋ ቤትህን በኢሃፓ ሰየምክ? ኧረ ግፋት ትናገሩ? እንዲህ እያሉ እያዋከቡት ጥቂት ተጓዙ። የግሙራው ቡድን ጥቁር አንበሳን ሲያሸንፍ ክንፈ ግሮሰሪ 4 ሲያሽኮቢኖ አውርዷል። ግሙራው ያሸንፋል በሚል በገንዘብ ተወራርዶ በመብላቱ የቡድኑ ቀንደኛ ደጋፊነቱ እየተነገረለት ነው። ግሙራው በህዝቡ ዘንድ ተወዳጅ በመሆኑ ለገበያውም ሲል ሊደግፍ ቢችልም ቡድኑ ሲጫወት ኳስ ሜዳ አይቀርም። አንዳንዶቹ አንጀሎ ገሞራው ይሉታል። ካድሬዎች ገሞራው የኢሃፓ ቡድን ነው ብለው ያምናሉ። ቡድኑ ቀይ ማሊያ ነው የሚያደርገው፣ ቀይ አርማ ደግሞ የኢሃፓ ነው። አንጀሎ ቀይ ቀለም ገዝቷል። በሬው ላይ በቀይ ቀለም ኢ ብሎ ጽፏል። ታጣቂዎቹ ይሄን እያቀናበሩት ነው የሚሄዱት። ስጋ ቤቱ ጋር ደረሱ። ግድግዳ ላይ የጻፈውን አሳዩት። ይሄ ምንድን ነው አሉት። አላውቅም። እንዴት አታውቅም? ምንድነው ነገሩ? አንተ አይደለህ እንዴ ጻፍከው? አዎ። እንደዚህ ይመን። ምንድነው ችግሩ? አብዮት ጥበቃው መሳሪያውን አቀባበለ። እዚህ ነው የምደፋህ አለው። አብዮት ጥበቃዎቹ አንጀሎን ከመያዛቸው ጥቂት ሰዓት ቀደም ብለው መጥተው ነበር። ወደ ስጋ ቤት መጡ። ታጣቂዎቹ ስጋ ቤቱ በር ላይ የተጻፈውን ካዩ በኋላ መሳሪያ ወይም የቀለም ቆርቆሮ በኤግዚቢትነት ለመያዝ በሩን ሰብረው ገብተው ነበር። ምንም ባያገኙም አንደኛው በር በደንብ ተመልሶ ሳይዘጋ ገርበብ እንዳለ ትተውት ሄዱ። በሩ ከወገቡ በታች ቀይ፣ ከወገቡ በላይ ነጭ ነው የተቀባው። ግድግዳውም በበሩ ትክክል ነው። ቀለሞቹ የተቀቡት ኢሃፓ ያሸንፋል የሚለው አብዛኛው ጽሑፍ በሩ ላይ ነው ያረፈው። ስጋ ቤት የሚለው ደግሞ ግድግዳ ላይ ነው ያለው። በሩ ገርበብ ስላለ አንጀሎ ኢሃፓ የሚለውን ስላላየው ስጋ ቤት የሚለውን እየተመለከተ ስጋ ቤት መባሉ ምንድነው ችግሩ እያለ በፈገግታ እያናገራቸው ነበር። መሳሪያ ሲቀባበልና ቁጣ ሲከተል ተደናገጠ። ኢሃፓ መንግስት የሆነ መስሎህ ነው አለው። ምን ተታለሃል? ማን ያታለለኝ? ኢሃፓ ናታ? እኔ አላቃቸውም። ዛሬ ለነሱ ልትቶፍዝ በሬ አመጣህ? ለስጋ ቤቴ ነው። አትዋሽ። ምን እያላችሁ ነው? ካንተ አልፈህ በሬውንም ኢሃፓ አደረከው እኮ። እየቀለዳችሁብኝ ነው አይደል? ምን አልክ? የኢሃፓ በሬ እያላችሁ ልትክድ ነው? የአብዮት ጥበቃው አለቃ መጣ። አንጀሎ አብዮታዊ ስጋ ነጋዴ እንደሆነ ነው የሚያውቀው። ስጋ ሲፈልግ አንጀሎ ጋር ይልካል። አሁን የተፈጠረው ነገር ተነግሮት እየተጣደፈ ነበር ቦታው ላይ የደረሰው። ገና እንዳየው በስጋ ውስጥ መርዝ አርገ ልትገለንም ትችል ነበር ግን ደረስንብህ አለው በረጀርባ ላይ አ የሚለው ፊደል እግሯ ተሻፋ ኢ በመሆኗ አንጀሎን እያዋከበችው ነው ሊቀመንበሩም ቀለም ገዝተሃል አይደል አለው ከየት ሳዶሊን አዎ ለምን ለግርግዳ እኮ ለመለቅለቅና ማስለቅለቅ የምን ማስለቅለቅ ትናንት ሌሊት ያጻፍከው ለሊት ምን ያፓ ያፓ አዎ ኧረ ውሸት እነሱ ናቸው የነገሩህ ምኑ በሬውን ከተማ ውስጥ እንድታዞር ለምን አዞራለሁ ኮድ ነዋ የምን ኮድ እነሱ እንደሚያሸንፉ ለማሳየት በምን አንተ ንገረና ምኑን በሬው ላይ ኢሃፓ ብለህ ያጻፍከው የታለ ይሄው በቀይ ኢ የሚል አ ነው አ አንጀሎ ማለት ነው ኢ ነው አ ነው አይታያችሁም ፊደል ያልቆጠር መሰለ እንዴ አላልኩም ይሄ አ ነው እስኪ እይ ማንበብ አይችሉም እያልክ ነው እኮ አሁን ይሄ አ ነው እስኪ እይ ማንበብ አይችሉም እያልክ እኮ ነው አ ነው እኛ ማይም ነን አላልኩም አንጀሎ በባህሪው ተጫዋችና ቀልደኛ ነው እቃ ሊገዛ በሄደበት ወይም ስጋ ሊገዙ ከሚመጡት ሰዎች ጋር መጫወት ይወዳል ሰዎች ስለሚያስቃቸው ስጋ ለመግዛት እሱ ጋር ይመጣሉ ሐቅ ነው ሳይንስ ነው ቁርጥ ነው ክትፎ ነው ይልና በዚህ የጀመረው ቀልድና ጨዋታ ሰዎች ይሰባሰባሉ ጋቢውን እያጣፋ ወሬውን ይፈልቃል እዚህ የከበቡትን ማብየት ተፋቂዎች አሁን ሊያስቃቸው ቢሞክርም አልቻለም እሱ የሚጫወተውና የሚያወራው የምሩን ነው ምክንያቱም ጥፋተኛ እንዳልሆነ ምንም ፖለቲካ ውስጥ እንዳልገባ ያውቃል ግን ሁሉም ነገር ተገጣጠመና እሱ እየነዳ የመጣው በሬ በቀይረለም ኢ የሚለው ወደ ኢሃፓ የሚወስደው ፊደል ችግር ውስጥ ከተተው በፊደሉ ሲጨቃጨቁ ማይም ብሎ እየቀለደብን ነው በሚል በሌላ ጉዳይም ወነጀሉት አንጀሎ ተይዞ ሄደ በሬውም ተወረሰ ጉዳዩ ከባድ በመሆኑ ለብቻው በተዘጋጀ ቦታ ታሰረ ዛሬ ቀኑን ሙሉ ተጠርጥሮ የታሰረ ስለበዛ ጣቢያው ተጣቧል ጉዳዩ ለሻለቃው ይነገርና አንጀሎ ያልቅለታል በዚያን ዕለት ወረቀት ከመሬት አንስተው ያነበቡ ሳይቀሩ ታሰሩ ከወረቀቱ ጋር በተያያዘ ሌላ ቦታ አንድ አባወራ ተያዘ በቀበሌ 02 በቀጭኗ መንገድ ዳር ያለ ግቢ ታጣቂዎች በርግደው ገቡ አብዮት ጥበቃዎቹ ላሰሳ ሲገቡ ሁለት የሚሆኑ ወረቀቶች ግቢ ውስጥ መሬት ላይ ተገኘ ባለቤቱን አንተ ነህ አሉ አዎ እዚህ ነው የተባዛው አይደል ምኑ ወረቀቱ ንፋስ ነው ያፓ ነፋስ ሆነ መንገድ ዳር ስለሆነ ንፋስ ግቢ ውስጥ አስገብቶት ነው መቼ አሁን ሰውየው እየተነዳ ሄደ ከሰዓት በኋላ በመኖሪያ ቤታቸው ወይም በንግድ ድርጅታቸው ግድግዳ ላይ ቀለም የተቀባ ባለቤቶች እየተለቀሙ ተያዙ ምክንያቱ ደግሞ ያጻፋችሁት እናንተ ናችሁ ሰዎቹን አምጡ በሚል ነው ኢዲዩ ገንዘብ ይረዳል ያፓ ቀለም ይለቀልቃል ስለተባለ ወጣቱ ከታፈሰ በኋላ ሰውነታቸው ወፈር ያለና ገንዘብ ያላቸው በኢዲዩነት ይለቀሙ ጀመር ሰውየው ወደ ክፍለ ሀገር ለስራ ሄደው ማታ ነው የገቡት ሞቅ አድርገዋል መጠጡና መንገዱ ስላደከማቸው እንቅልፍ ይዟቸው ሂዷል ቦታው 03 ቀበሌ ነው በራቸው መንኳኳት ጀመረ እንደምንም ተነስተው ከፈቱና ወጡ በር ላይ ሰውየውን አዩት በከተማው ውስጥ የታወቀ ካድሬና የአገር ጥበቃ ዋነኛ ሰው ነው እሱ ባለፈ ቁጥር ወጣቶች መግቢያ ነው የሚያጡት በጣም ይፈሩታል ደርግም በጣም ይመካበታል። ታማኝ የመይሶን ካድሬ መሆኑ ይታወቃል። ትንቅፋቸው የተከሰከሱት ሰውዬ በር ላይ ያለውን ግለሰብ አዩትና ፈለከኝ እንዴ አሉት። አዎ ምነው የምንይዛቸው ሰዎች አሉ ዛሬ? አዎ እኔ ደክሞኛል ነገ እንገናኝ። እንግዲያውስ ከደከመ ተኛና ጧት እንገናኛለን። እሺ። ካድሬው ተፈላጊዎቹን ሰዎች ዛሬ ነው ማሰር ያሰኘው። የሻለቃው ትዕዛዝ ነው። የሚይዛቸው ሰዎች ደግሞ ለግድያ የሚፈለጉ ናቸው። ካድሬው ተሰናብቶ ከሄደ በኋላ ብዙም ሳይርቅ ከሰውየው ቤት አካባቢ ያለውን በር ማንኳኳት ጀመረ። የቀረውን እንቅልፍ ለመጨረስ ወደ መኝታ የሄደው ሰው ለጎረቤቶቹ በር ሲንኳኳ ደንግጦ ተነሳ። ምክንያቱም ይህ ካድሬ የሚይዛቸው ሰዎች ለግድያ የሚፈለጉ እንደሆነ ያውቃል። ሰውየውን ያስደነገጠው ይህ ጉዳይ ነበር። ይተኛ የነበረው ሰው ቶሎ ወጣና አንተ ምን እያረክ ነው አለው። እያንኳኳው ነው። ለምን? የሚፈለጉ ሰዎች ናቸው። የትኞቹ? እነዚህ። ምን ነካ? ምን ነው? ከጎረቤቶች ልታጣላኝ ነው እንዴ? ተፈላጊ ናቸው ብያለሁ። የፈለገ ቢመጣ እነሱን መንካት አትችልም። ካድሬው ይቅርታ ጠይቆ ሄደ። ግን አንዳንዶቹ መያዛቸው አልቀረም። አሰሳው ቀጥሏል። ከየቦታው ሰዎች ተለቀሙ። ሰሞኑን ግድግዳ ላይ ቀለም የለቀለቁ ወረቀት የበተኑ ያስበተኑት ቅስቀሳ የሚያደርጉት ስፖርተኞች ናቸው በሚል ታምኖበት ተደምድሟል። ከነዚህ ውስጥ የቀይ ኮከብ ጎህና ገሞራው ክለብ ናቸው በሚል አንዳንዶቹ ታስረዋል። ሌሎችም እየተፈለጉ ነው። ከጥቂት ጊዜ በኋላ የማጣራቱ ነገር በስፋት ተያያዙት። አባትና ልጅ እስር ቤት ይገኛሉ። አባት ኢዲዩ፣ ልጅ ኢያፓ። ነገሩ በዚህ ተደምድሟል። ሻለቃው ደግሞ ከተማውን ከኢያፓ አጸዳለሁ ብለው እየዛቱ ናቸው። ወረቀት ከተበተነበትና ቀለም ከተለቀለቀበት የሜዴ ድራማ በኋላ ብዙ ሰው ተያዘ። ሶስት የእግር ኳስ ዳኞች በመያዛቸው ተጫዋቾችም አፈሳ ፍራቻ በመደበቃቸው የእግር ኳስ እንቅስቃሴ ለጊዜው ተገታ። ወረቀት ብተናው በተካሄደ በስድስተኛው ቀን 50 ያህል ሰዎች ከየቦታው እየተለቀሙ ወደ ጣቢያ ተወሰዱ። ሻለቃው እዚህ ከተማ የመሸገውን ኢያፓና ኢዲዩ እመነጥራለሁ ብለው መናገራቸውን ለአሁኑ እስር እንደ ምክንያት ተቆጥሯል። ሻለቃው ሻሸመኔ ውስጥ ምንም ስልጣን የላቸውም። እርሳቸው በወቅቱ የጋሞጎፋ አስተዳዳሪ ነበሩ። ከዚያ የባሌጎባ ኃላፊ ሆኑ። ከባሌም ሆነ ከጋሞጎፋ ሲመጡ ማረፊያቸው ሻሸመኔ ነው። ቀለሞላ ሆቴልን አንዳንዶቹ የሻለቃ ማዘዣና ቢሮ ነው ብለው እስከ መጥራት ይደርሱ ነበር። ሻሸመኔ ሲመጡ ያስራሉ፣ ይፈታሉ። ሻሸመኔ በሸዋ ክፍለ ሀገር ስር ነው። የሸዋ ክፍለ ሀገር አስተዳዳሪ ደግሞ ሻለቃ ደበላ ዲንሳ ናቸው። ሻሸመኔ አካባቢ ከፖለቲካ ጋር በተያያዘ ስማቸው አይነሳም። ነገር ግን ከተማውን የሚያዝበት ሻለቃ አሊ በመሆኑ አንዳንድ ወገኖች ጉዳዩን ለደበላ አድርሰው እንደነበር ይነገራል። እንዲያውም ማረጋገጫ ባይኖረውም ደበላ ለአሊ ድንበር ጥሰህ ጣልቃ እየገባህ አትወስን እንዳለውና አሊም አብዮት ድንበር የለውም ብሎ ሻሸመኔ ላይ ብዙ ውሳኔ እንደሰጠ ይነገራል። ዛሬ አንዳንድ እስረኞች ወደ ጣቢያ ከመጡ ገና 24 ሰዓት አልሞላቸውም። አንዳንዶቹ ቃል ከመቀበያው ክፍል አጠገብ እንዲገቡ ተደረገ። ብዙ ወጣቶች ከኢያፓ ጋር በተያያዘ ከታሰሩ ሰንበት ብለዋል። ዛሬ የገቡት ግን የቤተሰብ አስተዳዳሪ የሆኑና በመንግስት መስሪያ ቤት ትላልቅ ኃላፊነት ላይ የነበሩ ናቸው። ስም እየተጠራ እስረኞቹ ወደ ውጭ እንዲወጡ ተነገራቸው። ብዙ ሰው እየታሰረ በመሆኑ ክፍሎቹ በሰው ተጣበው ፍክፍግ ብለዋል። ከግቢ ሲወጡ ቦታ ለመቀየር እንደሆነ ነው የተነገረው። አንደም ጥፈኞች እነዚህ የተሻለ ቦታ እንደሚሄዱ ስለተወራ እኛም ከነሱ ጋር እንሂድ ይያሉ ፖሊሶቹን አስቸገሩ። በዘመድ ለምን ተሰራላችሁ ይያሉ ቅሬታ አቀረቡ። ሁለት ወጣቶች ፖሊሱን እያናገሩ ነበር። እኛስ አሉ። እናንተ ምን? እኛም እንውጣ። የት? ከነሱ ጋር። ለምን? እነሱ ትራንስ ገብተው እየወጡ ነው። እናንተ አታስፈልጉም። አንደኛው ተቀላቀለ። ነገር ግን ስለታወቀበት እንዲመለስ ተደረገ። ፖሊሱ ተጠርተው ስለሚወጡ እስረኞች የሚያውቀው ነገር አልነበረም። ልጁ እንደገና ተደብቆ ሲቀላቀል ዝም አለው። ካድሬው ግን ልጁን አወጣው። ልጁ በካድሬው ሁኔታ ተበሳጨ። ምቀኛ፣ ጉቦኛ፣ ሸረኛ እያለ እርግማን እያወረደበት ተመለሰ። መስፍን ወርቄ ከእስረኞቹ አንዱ ነው። እነዚህ ሰዎች እየተጠሩ ሲወጡ የተሻለ ቦታ ሊቀይሯቸው እንደፈለጉ ነው ያመነው። ግምቱ ይሄው ነው። መስፍን ወርቄ እንዲህ ይላል። በከተማው ውስጥ የምናውቃቸው ትላልቅ ሰዎች መታሰራቸው አስገርሞናል። ወይዘሮ ዘነበች ከወንድማቸው ሀብቴ ማናገር ጋር ነው የታሰሩት። ወልደ ገብርኤል የተባለ ፖሊስ መጣና ስም እየጠራ ወሰዳቸው። ተጠርተው የወጡትን እስረኞች ወደ ቃል መቀበያ ክፍል አስገቡ ይላል። አለማየሁ ግዛው ስማቸው ተጠርተው ከወጡት አንዱ ነው። ወንድምየው ብርሃኑ ግዛው በዚያን ጊዜ እስር ቤት ነበር። ብርሃኑ ነገሩን እንዲህ ያስታውሳል። ያሊ ሙሳ ካድሬ ግቢ ውስጥ መጥቶ ነበር። ወይዘሮ ዘነበችን አየና ላንቺ ይሄ ክላሽ ነው የሚገባሽ አለና ዛተ። ሴትየዋ ምንም ያደረጉት ነገር አልነበረም። ለብቻቸው አንድ ክፍል አስገቧቸው። ሊገርፏቸው ወይም ወደ ሌላ እስር ቤት ሊያዛውሯቸው እንዳሰቡ ነው የገመትነው ይላል። ወይዘሮ ዘነበች ከወንድማቸው ሀብቴ ማናገር ጋር ነው የታሰሩት። አቶ ሀብቴን ትተው ሴትየዋን ብቻ ጠርተው ወሰዱ። እስረኞቹ ተቆጥረው ወጡ። ወዴት እንደሚወስዷቸው ባይታወቅም ወደ ሌላ ቦታ ሊያዛውሯቸው እንደሆነ ነው የተገመተው። ሰዎቹን ለመውሰድ የተፈለገው ለእስረኞች በተዘጋጀ ትልቅ ማክ ጭነት መኪና ነው። መኪናው ቀርቧል። ነገር ግን ዘለው ይወርዳሉ በሚል ፍራቻ ሐሳቡ ተቀይሮ በሎንችና እንዲሄዱ ተወሰነ። እንደዚያም ሆኖ በጣም ተፈላጊ የተባሉት ማኩ ላይ በፖሊስ እየተጠበቁ ተጫኑ። ሌሎቹ ሎንችና ላይ እንዲሆኑ ተባለ። ግን ሎንችና አልተዘጋጀም። አንድ ሰው ቶሎ ብሎ ወደ መኪና ተራ በመሄድ ሎንችና እንዲያመጣ ተላከ። የጭነት መኪናው ላይ ወታደሮች ተሳፍረውበት ከኋላ ሎንችናውን እንዲያጅብ ለማድረግ እቅድ ተነደፈ። በዚህም ተስማሙ። መኪና ተራ ውስጥ በየቦታው የተተከሉት ቀስቶች መንገደኞች የሚሄዱበትን ከተማ ያመለክታል። ተሳፋሪው ቀስቶችን እያየ ወደሚፈልገው መኪና ይገባል። ኮፈሌ፣ ዝዋይ፣ ንግሌ አሩሲ፣ አዋሳ፣ ይርጋለም፣ አጄ፣ ቡራ፣ ወላይታ፣ ሾሌ፣ ሁሉም በየቦታው ሎንችናውን ገትሮ በሩን ከፍቶ መንገደኛ ያስገባል። ንግሌ አሩሲ በሚለው ቅስት አጠገብ ነጭና ጥቁር ዲግሬቶ ሎንችና መንገደኞችን እየጫነ ነው። መንገደኞች ቶሎ ስለማይገኙ መኪናው የሚሞላው ቆይቶ ነው። ሎንችናው 25 ሰው ነው የሚጭነው። ቀኑ አርብ ቢሆን ኖሮ ይሄ ሎንችና ቶሎ ይሞላ ነበር። አርብ ዕለት ነገሌ የሞቀ ገበያ ቀን ነው። የገበያ ቀን ቶሎ ቶሎ ነው የሚንቀሳቀሱት። ዛሬ ግን እየተንጠባጠቡ ነው። 10 ሰው ያህል መኪና ውስጥ ቁጭ ብሎ ቀሪውን ተሳፋሪ እየጠበቀ ነው። ሹፌሩ መኪናውን እየሞከረ ነው። በሩ ሲዘጋ ትንሽ ችግር ስላለው ሞቢል አካባቢ በሚገኝ ጋራጅ አስጠግኖ ቶሎ ሊመጣ ፈለገ። እስከዚያ ተሳፋሪ ይጠራቀማል። ይቅርታ እንዴ፣ ጋራጅ ደርሼ ይችን አልቆይም አለ። 7 ያህሉ ተሳፋሪ እዚህ እንጠብቃለን ብለው ወረዱ። ተረኛው እሱ መሆኑ ይሄኛው እስካሌደ ሌላ አይተካም። ሰባቱ ግብዲ ውስጥ ለመጠበቅ ሲወርዱ ሶስቱ ግን አብረው ደርሰው ለመምጣት ተስማሙ። በዛውም ከተማው ውስጥ ይሽራሽራሉ። ሩንቺናው ጋራጅ ውስጥ ከ30 ደቂቃ በላይ አልቆየም። ወደ መኪና ተራ መመለስ ጀመረ። የሚካኤል ቤተክርስቲያን ሁለት አቋራጮች መሃል ነው ያለው። በዋናው መግቢያ በኩል ያለው መንገድ አውቶቡስ ከመኪና ተራ ወደ አስፋልቱ የሚወጣበት ነው። በጀርባ በስተሰሜን በኩል ያለው ኮረኮንች መንገድ ደግሞ ሉንችና ወደ መኪና ተራ የሚሄድበት ነው። ከጋራዡ የመጣው ሉንችና በሰሜን ባለው መግቢያ እየተጓዘ ሳለ መሃል መንገድ ላይ አንድ ፖሊስና ካድሬ አስቆሙት። ምን አጠፋው? አለ። አላጠፋህም እና ኮንትራክት ትጭናለህ? ተረኛ ነኝ። የት? ነገሌ። እኛ ብዙ አናቆይህም። ያለ ፈቃድ ከወጣው ታስቀጡኛላችሁ። ይሄኮ የዘመቻ ስራ ነው። ግድ የለህም፣ ለኃላፊው ይደወላል። ሰዎች ይዣለሁ፣ አድርሼ ድምጣ። የኛ ጉዳይ አስቸኳይ ነው። የት ነው ኮንትራቱ? እዚያ ነው። የሰሜን አቅጣጫ እያሳየው፣ ኮፈሌ ነው ነገሌ? ወደዚያው ነው ነገሌ። ፖሊሱ ትክክለኛውን ቦታ ሳይነግረው ተከተለኝ ብሎት ሄደ። ረዳቱ ጣልቃ ገባና ነገሌ ነው፣ ምክንያቱም ሌሎችም መኪኖች ኮንትራት የሚሰሩት ወደዚያው ነው ብሎ ለሹፌሩ አረጋገጠለት። መኪና ውስጥ ያሉትን ሶስቱን ተሳፋሪዎች ሹፌሩ ኮንትራት ስለታዘዝን ከይቅርታ ጋር ውረዱልን አለ። ተሳፋሪዎቹ የት ነው ኮንትራቱ ብለው ጠየቁ። ሹፌሩ ኮፈሌ ይላሉ፣ ነገሌ መሰለኝ፣ ግን እርግጠኛ አይደለሁም አለ። ረዳቱ አሁንም አስረግጦ ነገሌ ነው አለ። እርግጠኛ ስላልሆኑ ሁለቱ ወረዱ፣ አንዱ ግን ለመውረድ አልፈለገም። ከመኪናው ሳይወርድ ወደ ሹፌሩ ተጠግቶ ነገሌ ከሆነ አድርሱኝ አለ። ነገሌ መሆኑን አላውቅም፣ አሁን ሰውየው ሲናገር ሰምቻለሁ። ቢሆንም ኮንትራቱ የነሱ ስለሆነ ላይፈቅዱ ይችላሉ። እኔ ለምናቸዋለሁ። አይሆንም፣ ውረድ። ከመኪና ተራ አምጥተህል እና መንገድ ላይ ለምን ትጥለኛለህ? መኪና ተራ በእግር 5 ደቂቃ አይፈጅም። ለምን እሄዳለሁ? እባክህ ችግር አትበል፣ ውረድ። አልወርድም። ለምን አትወርድም? ነገሌ አስቸኳይ ጉዳይ ስላለኝ በጊዜ መድረስ አለብኝ። በአንተ ጉዳይ እኔ ምን አገባኝ? ጊዜ አትፍጅብን፣ እየጠበቁኝ ነው፣ ውረድ። እሺ፣ ሰዎቹን ልለምናቸው። ሹፌሩ ተናደደ። ሰውየው ዝም ብሎ ተቀመጠ። ነገሌ ቶሎ መድረስ እንዳለበት ለረዳቱም እየነገረው ነው። አሁን መኪና ተራ ቢሄድ ቶሎ ሎንችና ላይመደብ ይችላል። ይህን እድል መጠቀም እንዳለበት ስላመነ ለመውረድ ፈቃደኛ ሳይሆን ኋላ ወንበር ላይ ሂዶ ተቀመጠ። ፖሊሱ ለሹፌር በርቀት ሆኖ ቶሎ በል እያለ በምልክት እየነገረው ነው። እዚህ ያለው ሰው ደግሞ ድርቅ ብሎ አልወርድም ብሎታል። ሹፌሩ 80 ሜትር ርቀት ወደማይሞላው ፖሊስ ጣቢያ መኪናውን እያሽከረከረ ሄደ። ከእስረኞች መሃል ተለይተው ቃል መቀበያ ክፍል የተዘጋባቸው ሰዎች ወደ ውጭ ወጥተው በቀረበው ሎንችና እንዲሳፈሩ ተነገራቸው። ወደ መኪና የሚገቡ እስረኞች 19 ናቸው። ሌላ እስር ቤት ሊያዛውሯቸው ከሆነ እቃቸውን እንዲይዙ ጠየቁ። ነገር ግን የሻለቃው ካድሬ ገና ከጅምሩ ምንም ነገር በእጃቸው እንዳይዙ መመሪያ ሰጠ።
ሲደፋ ወጥቶ ወርዶ ከደስታ ነፍሱ ጋርዶ ጥሮ ግሮ ሲዘረታ ያነብሱታል ያሜቱታ ውጤት ማንቆ ንግስ ሲደ ውጤቱ ጋር ሐሜት ማጠር የስራ አድርጎ ሁለት ነው መንታ አንዱም እንጀራ አንዱም ሐሜታ ያልሰራማ ያቆጠረ እንጀራው ያልጋገረ ማን ሲያማው ምን ሳይቶ ከቤት ሲውል ተጎልቶ ውጤት ማንቆ ንግብ ሲደር ውጤቱ ጋር ሐሜት ማበት የሥራ አድርጎ ሁለት ነው መንታ አንዱም እንጀራ አንዱም ሐሜታ